ሳምንት ውስጥ ብቻ መስጋት አለብኝ ብዬ አንዳንድ ያለፋቸውን ሀሳቦች እመለስባቸውና ከዛ ደግሞ ያው ለዛኛው መንደርደሪያ እንዲሆንን ስለ ሰይጣን የተወሰኑ ሀሳቦችን መናገር እፈልጋለሁ። የመላእክት ጉዳይ መግቢያውን የሚያረዝመው ሰውም ትንሽ ሴትል እስኪያደርግ ስለሚፈልግ የመላእክት ጉዳይ ያው መላእክት መኖራቸው ለእኛ ጥያቄ አይደለም። ግን ያው የዘመኑ አስተሳሰብ በቤተ ክርስቲያን ውስጥም ብዙ ስለገባ በጣም ሊበራል በሆኑ ቸርቾች ወይም ስኮላርስ ዘንድ መላእክት የሚለው መላእክት እንደሌሉ ያው ታምራት የለም መላእክት የሉ ምናምን የሚሉ ክርስቲያኖች እንዳሉ ታውቃላችሁ አይደል? በጣም ሊበራል የሆነ አመለካከት ያላቸው ሰዎች አሉ። መጽሐፍ ቅዱሳችን ግን ስለ መላእክት ከሐስ ከፈትንትን አርጎ ባይነግረንም በጣም በተደጋጋሚ ነው ስለ መላእክት የሚነግረን። ብሉይ ኪዳን ብቻ መላእክትን 100 ጊዜ 100 ጊዜ ይጠቅሳል። አዲስ ኪዳን 165 ጊዜ ነው የሚጠቅሰው። በብሉይ ኪዳን መላእክ ወይም መላእክት የሚለው ቃል 100 ጊዜ ሲኖር በአዲስ ኪዳን 165 ጊዜ አለ። እንግዲህ ከ265 ጊዜ በላይ ነው መጽሐፍ ቅዱስ ውስጥ ያለውና የለም ለማለት ኢትስ ቱ ማች አይደል? የለም ብሎ ለመካድ ራሱ የሚመች አይደለም። እና ይሄ ግምት ውስጥ መግባት ይኖርበታል። ባለፈው ሳምንት ስለ ሰውና ስለ መላእክት ሳነሳ በዚህኛው አሁን ባለን ሁኔታ ከመላእክት ሰው እንደሚያንስ ተናገር ያለው በኋላ ግን የተለየ ነገር ሊኖር እንደሚችል አስባለሁ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 3 ላይ ሐዋርያው ጳውሎስ ስለ ቤተ ክርስቲያናቱ መካሰስ ሲያነሳ እንዴ ወደፊት በመላእክት ላይ እንኳን እንደምንፈርድ አታውቁም ምን የሚል ነገር ያነሳልና ያው ምንም ከፊት የተቀመጠ ኳሊፋይ ያደረገው ነገር የለም። ቅዱሳን መላእክት ቅዱሳን መላእክት ብሎ ኳሊፋይ ያደረገ አይደለም። ክፍሉ በመላእክት ላይ እንፈርድ አይደለም ምን ሲል የትኞቹን መላእክት የሚለው ለውይይት ክፍት ሆኖ የትኛውንም ሳንይዝ ግን ሰው የዳነ ሰው ወይም አማኞች በመላእክት ላይ እንኳን የመፍረድ ስልጣን እንዳላቸው ከዚህ እናያለን። የትኞቹ ለሚለው ክፍሉ ምንም ኳሊፋይ አላደረገም። ስለዚህ የተለያየ መላምት ሊኖር ይችላል። እሱን እንዳለ ብዙ ዝርዝር አንገባበትም። መላእክት የተፈጠሩ ናቸው የሚለውን ባለፈው ሳምንት ያልተፈጠረ ነገር የለም ከእግዚአብሔር ውጪ ሁሉ የተፈጠረ ነው በሚል ብቻ ነበር የዘጋ ነው ወይም ያለፍኩት። ጥቅስ መናገር ይኖርብኛል። ያው ራሽ ያረኩ ነበር ላስት ዊክ መዝሙር 148 ቁጥር 5 ላይ መዝሙር 148 ቁጥር 5 ከአንድ ጀምሮ ማንበብ ይችላልው። ሃሌሉያ እግዚአብሔርን ከሰማያት አመስግኑት በአርያም አመስግኑት መላእክት ሁሉ አመስግኑት ሰራዊቱ ሁሉ አመስግኑት ፀሐይና ጨረቃ አመስግኑት ከዋክብትና ብርሃን ሁሉ አመስግኑት ሰማየ ሰማያት አመስግኑት የሰማያት በላይ ውሃ እርሱ ብሏልና እርሱ ብሏልና ሆኑም እርሱ አዟልና ተፈጠሩም የእግዚአብሔርን ስም ያመስግኑ። ስለዚህ ከላይ የዘረዘራቸው ነገሮች በሙሉ ሰማይ ምድር መላእክት ሰራዊት ሰማየ ሰማያት ከሰማይ በላይ ያለው ሁሉም አመስግኑት ለምን እነዚህ ሁሉ እርሱ ብሏልና ሆኑ እርሱ አዟልና ተፈጠሩ ነው የሚለው። ስለዚህ መላእክት መፈጠራቸውን ቢያንስ ስፔሲፊክ በሆነ መንገድ ከሚነግሩን ጥቅሶች አንዱ ይሄ ነው። ሳምንት በመላእክት ሰራዊት ውስጥ ሃይራርኪ መኖሩን አንስተናል። ሃይራርኪ አላቸው ቢያንስ የመላእክት አለቃ ተብሎ ሚካኤል መጠቀሱን ከዛም ደግሞ በዳንኤል መጽሐፍ ላይ ከዋነኞቹ አለቆች አንዱ ስለሚል ምናልባት ከአንድ በላይ አለቆች ይኖሩ ይሆን የሚል ሐሳብ አንስቼ ነበር ያለፍኩት። ስለዚህ የመላእክት አለቃ ሚካኤል አለ ቺፍ አሉ ቺፎች አሉ ማለት ነው። ቺፍ መላእክት አሉ ከነዛ መካከል አንዱ ገብርኤል ነው። የዮሐንስ ራእይ ላይ ስናይ የሆኑ ፓርቲኩላር በሆኑ ቦታዎች ላይ የተለየ አገልግሎት ያላቸው መላእክት መኖራቸውን የሆኑ ጥቆማዎች ያው ግሊምስ ነገር ይሰጠናል። ጠቆም አድርጎን ያልፋል። ያው ስለ መላእክት ትንትን አድርጎ አይደለም ይነግረን መጽሐፍ ቅዱስ። ዋናውን ጉዳይ ተከትሎ ሲሄድ እግረ መንገዱን ነው የሚነግረን። የዮሐንስ ራእይ ምዕራፍ 14 ዮሐንስ ራእይ 14 18 በእሳትም ላይ ስልጣን ያለው ሌላ መልአክ ከመሰዊያው ወጥቶ ስለታማጭድ ያለውን እንዲህ አለው ይላል። ይህንን መልአክ ምን ብሎ ነው የገለጸው? በእሳትም ላይ ስልጣን ያለውን ሌላ መልአክ። ሌላ መልአክ ነበረ። ይሄኛው ግን ምን ብሎ ነው የተጠቀሰው? በእሳት ጉዳይ ስልጣን ያለው በእሳት ላይ ስልጣን ያለው። እንግዲህ ባለፈው ሚካኤል የሚጠቀሰው ከውጊያ ጋር ነው በአብዛኛው ሚላን ስተናል ገብርኤል የተጠቀሰው የምስራች ከመናገር ጋር ነው ብለናል አሁን እዚህ ጋር ስሙ ያልተጠቀሰው መልአክ ደግሞ ከምን ጋር ነው የተገናኘው ከእሳት ጋር ተገናኝቶ በእሳት ላይ ስልጣን ያለው ይላል ምዕራፍ 18ም ላይ ስንሄድ ሶሪ 16 ቁጥር 5 ላይ የውሃው መልአክ ያለህና የነበርክ ጌታ ሆይ ብሎ መናገሩን ይጠቅሳል ፖይንቱ ግን ምንድነው መልአኩን ምን ብሎ ነው የውሃ መልአክ ብሎ ነው ስለዚህ በእሳት ላይ ስልጣን ያለው መልአክ አለ የውሃ መልአክ ተብሎ ይተቀመጣል ከነዚህ ከሁለቱ ነገሮች ስንነሳ በተለያዩ ጉዳዮች ላይ በተለያዩ ዘርፎች ላይ የተመደቡ መላእክት ሊኖሩ ይችላሉ ብሎ ማሰብ አግባብ ነው ማለት ነው ማሰብ እንችላለን ስለዚህ ህፃናትን ከመጠበቅ ጋር የሆነ ነገር ከማድረግ ጋር እንደዚህ አይነት ዲፓርትመንት ሊኖራቸው ይችላል ቢያንስ እዚህ ጋር ሁለቱ ተነግረውናል ገብርኤልና ሚካኤል ኦሬዲ አንስተናል ስለዚህ መላእክት በጣም ብዙ ናቸው in thousands ምናልባት ሚሊዮኖችም ሊሆኑ ይችላሉ አናቅም ቁጥሩ አልተነገረንም ስለዚህ የያንዳንዳቸው ያገልግሎት የተመደቡበት አገልግሎት አላቸው ቺፎችም በያገልግሎት ዘርፉ ይኖራቸዋል ከሁሉም በላይ ሆነው ወይም የሁሉም መላእክት አለቃ ሚካኤል ነው ብሎ አስዩ ማድረግ ችግር የለውም በያስባለው ግልጽ ነው አይደል ሌላ ስለ መላእክት ስናነሳ ከዚህ በፊት ስለ ክርስቶስ ስናነሳ ታስተውሱ እንደነበረ በብሉይ ኪዳን መላእክት ተብሎ የተጠቀሰ the angel of the lord ተብሎ የተጠቀሰው እግዚአብሔር ወልድ በብሉይ ኪዳን ተልኮ ይመጣ የነበረው እሱ መሆኑን አንስተናል አይደል ከአጋር ጋር በተገናኘ አንስተናል ከያዕቆብ ጋር አንስተነዋል ከአብርሃም ጋር አንስተነዋል ከያዕቆብ ጋር አንስተነዋል በብሉይ ኪዳን እሱን አንስተናል እሱን ስናነሳ ምን የሚል ነገር አንስተን ነበረ መልአክ የሚለው ቃል በዕብራይስጥ ከአማርኛም ጋር አንድ አይነት ነው መልአክ ነው በዕብራይስጥ ቃሉ መልእክተኛ ወይም የተላከ ማለትም ነው ስለዚህ በየአውዱ ቃሉ ሲጠቀስ እኛ ምናወራቸውን መልአክት ወይም መልአክ ነው የሚያወራው ወይስ መልእክተኛ ለማለት ነው የሚያወራው የሚል ጥንቃቄ ያስፈልጋል በጣም በሚገርም ሁኔታ በአዲስ ኪዳንም የግሪኩ ቃል አንጌሎስ የሚለው መልእክተኛም ማለትም ነው መልአክ ማለትም ነው የሚል አንስተን ነበረ ታስተውሱ ከነበረ አዲስ ኪዳን ላይ the angel of the lord ባይመጣም አንዳንድ ፓሴጆች ግን አንጌሎስ ተብሎ በግሪኩ ተጽፎ የተተረጎሙት ግን መልእክተኛ ተብለው መልአክ ተብለው አይደለም አንዳንድ ጥቅሶችን አነሳለሁ ለምሳሌ ማርቆስ 1:2 ሉቃስ 9:52 ማርቆስ 1:2 እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ ልካለሁ አማርኛም ትርጉሙ ሜሴንጀር ነው አይደል እንግሊዘኛም የሚለው አይደል ዳኒ ማርቆስ 1:2 ወይ ሜሲ
ለዳው ተከፍቼ ካመነ ወይ ማርቆስ ምራፋን ቁጥር 2 አዎ as it is written I am sending my messenger
አሁን የግሪኩ ቃል ግን አንጌሎስ ለመላእክም መልእክተኛም ነው አውዱ ታይቶ ነው ይሄ መልአክ ሊሆን አይችልም መልእክተኛ ነው ተብሎ የተተረጎመው ማለት ነው በሉቃስ ምዕራፍ 9 ቁጥር 52 ላይም በፊቱም መልእክተኞችን ሰደደ ሄደውም ሊያስተናግዱለት ወደ ሳምራውያን መንደር ገቡ ይላል ጌታችን ነው በፊቱ ሰዎችን ይላከው ስለዚህ እነዚህም መልእክተኞች ተብሎ ነው እንጂ ቃሉ መልአክ የሚለው ቃል ሁለቱም ትርጉም ስላለው ያዕቆብ 2:25 የመጨረሻዬ ነው ያዕቆብ 2:25 እንዲሁም ጋለሞታይቱ ረአብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ ሰደደቻቸው የሚለው መልእክተኞች የሚለው እዚህ ጋር አንጌሎስ የሚል ቃል ነው አውዱ ታይቶ መልእክተኛ ነው እንጂ መልአክ አይደለም ተብሎ ነው እና መጽሐፍ ቅዱስ ሲተረጎም በዚህ መልኩ ነው መልአክ ነው መልእክተኛ ነው የሚለው የሚለየው ይሄንን ያወራውበት ምክንያት አለኝ ወደ ዮሐንስ ራእይ ስንገባ ስለ ሰባቱ አብያተ ክርስቲያናት ሁላችን እናውቃለን ሰባቱ አብያተ ክርስቲያናት ኤፌሶን ቲያጥሮን ሰመርኔስ ፊላደልፊያ ሰርዴስ ያቺ ፈረደባት ማለት ሎዶጊያ እነዚህን ሲያወራ መልአክ የሚሉ ነገሮችን ደጋግሞ ያነሳልና አንዳንድ ጊዜ ሰዎች መቼም አንዳንድ ቸርች የሚሰማው ነገር ፈኒ ነው እውነት ፈን የሚሆንብኝ ጊዜ አለና ራሳቸውን እንደ መልአክ የሚቆጥሩ ሰዎች ብዙ ገጥመውኛል ከቸርች መሪዎች ጭምር ማለት ነው። ዮሐንስ ራእይ ንሄድና ስለ ሰባቱ አባቴ ክርስቲያናት የሚያወራውን ተወሰኑ ነገሮችን እናያለን። ምዕራፍ 1 ቁጥር 16 በቀኝ እጁም ሰባት ከዋክብት ነበሩት ይላል። ቁጥር 20 በቀኝ እጄ ያየሃቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይሄ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው ይላል። መቅረዞች ይዟል፣ ከዋክብት ይዟል። ስለዚህ ያንን ሲተረጉምለት መቅረዞቹ ምኖች ናቸው? ሰባቱ አብያተ ክርስቲያናት ናቸው። ሰባቱ ከዋክብት ደግሞ በሰባቱ አብያተ ክርስቲያናት ላይ የተሾሙ ሰባቱ መላእክት ናቸው ይላል። ከዛ በኋላ መልእክቶቹ ሲጻፉ ለምሳሌ ምዕራፍ 2 ቁጥር 1 ምንድነው የሚለው? በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲብለህ ጻፍ ነው የሚለው። ሰባት አብያተ ክርስቲያናት አሉ። በሰባቱ አብያተ ክርስቲያናት ላይ አንድ የተሾሙ መላእክት አሉ። ስለዚህ ዮሐንስ ከጌታ የሰማው መልእክቱን የጻፈው ለማን ነው የጻፈው? ለኤፌሶን አለቃ መልአክ ወይም በኤፌሶን ላይ ስልጣን ወዳለው መልአክ ነው። ለመልአኩ እንዲብለ ጻፍ ነው የተባለው። ቀጥሎ 8ን ስታነቡ በሰመርኔስ ወዳለው ወደ ቤተ ክርስቲያን መልአክ ይላል። ቁጥር 12 በጴርጋሞን ወዳለው ወደ ቤተ ክርስቲያን መልአክ። ቁጥር 18 በቲያጥሮን ወዳለው ወደ ቤተ ክርስቲያን መልአክ። ለሰባቱ አብያተ ክርስቲያናት ሲጻፍ ደብዳቤ የተጻፈው ለምኖቹ ነው? በአብያተ ክርስቲያናቱ ላይ ወደ ተቆሙ መላእክት ናቸው። This is the question. መላእክቱ እነማን ናቸው? ቅድም እንዳልነው መልአክ የሚለው ቃል በግሪክ አንጌሎስ አዲስ ኪዳን ላይ አዲስ ኪዳን ስለሆነ ዮሐንስ ራእይ መልእክተኛ መልአክም ተብሎ ስለሚተረጎም በቤተ ክርስቲያኑ ላይ እግዚአብሔር የላከው መጋቢ አርጎ የላከው መሪ አርጎ የላከው መልእክተኛ የሚል ቃል መልአክ የተባለው ለዛ አይነቱ መልእክተኛ እግዚአብሔር አፖይንት ላደረገው መልእክተኛ ሜሴንጀር ለማለት ነው ወይስ ደግሞ ለዛ ቤተክርስቲያን የተመደበ ኤንጅል መልአክ አለ ማለት ነው? ክፍት ነው፣ ይሄ ለትርጉም ክፍት ነው። እንዲህ ሲባል የቤተክርስቲያን መሪዎቻችን መላእክት ናቸው ሊሆን አይችልም። ሊሆን የሚችለው መልእክተኛ በሚል ትርጉሙ እንደ አውዱ መልእክተኛ ነው። ስለዚህ የቤተክርስቲያን መሪዎች እግዚአብሔር ለቤተክርስቲያን መልእክተኛ አርጎ የላካቸው እንዲመሩ እንዲያስተዳድሩ መንጋውን እንዲመግቡ የላካቸው መልእክተኞች ናቸው። እነዚህ ሰባቱ ቤተክርስቲያናት ላይ መልእክተኞች ናቸው መሪዎቹ። ደብዳቤ ተጻፈው ለመልእክተኞቹ ነው ብሎ ማሰብ ይቻላል። ወይም ቀደም እንዳልኩት ለተለያየ ሥራ የተሾሙ መላእክት ስላሉ ለያባተ ክርስቲያናቱ የተመደቡ መላእክት ይኖሩ ይሆን? አንደቅ ሊሆን የሚችለው ከሁለት አንዱ ነው። ስለዚህ እነዚህ ሰባት አባተ ክርስቲያናት በመሳሌነት የቀረቡ ስለሆኑ ለያንዳንዱ አጥቢያ መላእክ ተባቂ ተመድቦ ይሆን? የእናንተን ተባቂ ታቆት ይሆን? ለቤተ ክርስቲያን ሲል ያንዳንዱን አጥቢያ ማለት ነው? ያንዳንዱን ዲኖሚኔሽን ወይም ቤተ እምነት ማለት ነው? መቼም ሂደት ያመጣቸው እንጂ መጽሐፍ ውስጥ ያሉ አይደሉም አይደል? ዲኖሚኔሽን አጥቢያ ምንላቸው የየቸርቹ ሃይራርኪ ኦርቶዶክስ ካቶሊክ ፕሮቴስታንት የታሪክ ሂደት የፈጠራቸው ነሰሰሪ ኢቪል ይባላሉ አንዳንዴ መሰለኝና እሱ የፈጠራቸው እንጂ በእግዚአብሔር እንትን ውስጥ እንደዚህ የተባለ ይሆን አላቅ። ስለዚህ ቃሉ ሁለትም ተደርጎ ስለሚተረጎም መልእክተኛ ሜሴንጀር ዴሌጌት ተደርጎም ስለሚተረጎም ኤንጅልም ሊሆን ስለሚችል ስለዚህ ከሁለት አንዱ ነው መያዝም ይኖርብን። እኔ የግድ አንዱን እንዲህ ነው መሆን ያለበት ለማለት አልችልም፣ ይከብደኛል። የራሴ አመለካከት ቢኖረኝም ግን ከሁለቱ ባንዱ መፈታት ይችላል ብዬ አስባለሁ። ግልጽ ነው ሐሳቤ? ስለዚህ ለእሳት መላእክት ካሉ፣ ለውሃ መላእክት ካሉ፣ ለውጊያ መላእክት ካሉ፣ ለምስራች መላእክት ካሉ፣ ህፃናትን ለመጠበቅ በእነዚህ መላእክቶች በእግዚአብሔር ፊት ይቀርባሉ፣ የአባቴን ፊት ያያሉ በሚል ጠቅሰናል። ስለዚህ ህፃናትን ለመጠበቅ መላእክት ካሉ፣ ለአብያተ ክርስቲያናት ደግሞ የተመደቡ መላእክት ሊኖሩ ይችላሉ። ዮሐንስ በምድር ላለ ሰው ደብዳቤ አይደለም የጻፈው፣ በራእይ ያየው ነገር ስለሆነ ጻፍ የተባለው ለመላእክቱም ጽፎ ሊሆን ይችላል ማለት ነው። ወይም ደግሞ በቤተ ክርስቲያኑ ላይ ለተመደበ መሪ ለመልእክተኛ ጽፎ ሊሆን ይችላል ማለት ነው። ጌታ ይመስገን። እንግዲህ ማናቀው ብዙ ነገር አለ። አንዳንዴ ያው ሰው ምንጠራራው ልኩንም ስለማያቀ ነው ሁሉን እንደምናቅ ከውቀት እኮ አዋሪያው አውሎስ የሚያህል ሰው ሊያዩ የማይገባ ምናምን ብሎ እንኳን ከፍለን እናቃለን በድንግዝግዝ እንደምናይ ነው የሚለው እግዚአብሔር ኢንፋይናይት ስለሆነ ፋይናይት በሆነ አምሮ ምንም የሰው ልጅ እንኳን አምሮን ሙሉ በሙሉ ቀርቶ ሩቡን እንኳን እየተጠቀመ ባይሆንም እንኳን ሙሉ በሙሉ በሆነ ኪነ ጥበብ መጠቀም ቢችል በሆነ ተአምር እንኳን ስቲል እግዚአብሔር ከዛ በላይ ስለሆነ ማናቃቸው ነገሮች አሉና አንተ በሰማይ ነህ እኔ በምድር ነኝ ማለት ደግሞ ያስፈልገናል ይሄ ነገር እሱን ያስገነዝበናል ማለት ነው ስለ መላእክት አገልግሎት ባለፈው ሳምንት ነካነካ ለማድረግ ሞከረናል ምድር ስትፈጠር ምስጋና ማቀረባቸውን ኢዮብን ጠቅሰን አይተናል ህግ ሲሰጥ ተሳትፈዋል ባለፈው ሳምንት አልጠቀስንም ገላትያ ምዕራፍ 3 ቁጥር 19ም በመላእክት በኩል ህግ መሰጠቱን ይናገራል ዕብራውያን 2:2ም ይናገራል በመላእክት እንኳን የመጣውን ያልተቀበሉ ይሄ ከተከተላቸው እኛ ደግሞ ይሄንን ቻል ብንል እሚላልና መላእክት መሳተፋቸውን ይነግረናል ጌታ በመጀመሪያ ሲመጣ አገልግለውታል ጌቴሰማኒ ሲጸልይ መላእክት አበረታው ይላል እንደገና ደግሞ በኦርቶዶክሳውንም ይጠቀሙትን ተርም ልጠቀምና በገዳመ ቆሮንቶስ ይሉታል ኬት እንደመጣ እንደው ራሳቸው ነው የሚያቁት ሲፈተን 40 ቀን ከዛ በኋላ መላእክት ምን አደረጉት ይላል አው ጌታን አገልግለዋል እንደዚህ መላእክትና ይነግረናል ጌታ ዳግመኛ ሲመጣም ደግሞ በመላእክት አለቃ ድምጽ በመለከት ድምጽ ብሎ ከመላእክት ጋር እንደሚመጣ ይነግረናል እስራኤልንም ይጣበቃል ሌላ ደግሞ ማንሳት የምፈልገው ነገር ወደ ዳንኤል መጽሐፍ ሄደን ዳንኤል 12 ላይ ዳንኤል 12 1 ላይ በዚያም ዘመን ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ተናጋሪው ገብርኤል ነው መልአኩ ገብርኤል ነው ካለፈው ምዕራፍ previous chapter ጀምሮ ለዳንኤል ህልሙን ያስረዳው መጣና ምን ይላል እዚህ ጋር ሲደርስ ስለ ህዝብ ልጆች የዳንኤል ህዝብ እስራኤላውያን ናቸው ስለነሱ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ብሎ ሚካኤል ዳንኤል 12 አንድን ነው ያነበብኩት የተለየ ነገር እንዳለው ለእስራኤል ይናገራል ዳንኤል 10 21 እና 11 አንድን ደግሞ ስናይ ሌሎች አገራትንም ይጠቅስልናል 10 21 ነገር ግን በእውነት ጽሑፍ የተጻፈውን ነግራለሁ አሁንም መልአኩ ገብርኤል ነው የሚያወራው ነግራለሁ በዚህም ነገር ከአለቃቹ ከሚካኤል በቀር ማንንም የሚያጸናኝ የለም ከቁጥር 18 ጀምሮ ብናነበው ደግሞም ሰው የሚመስል ዳሰሰኝ አበረታኝም ዳንኤል ነው የሚናገረው መልአኩ ተገልጦ አበረታኝ እርሱም እጅግ የተወደድክ ሰው አትፍራ ሰላም ላንተ ይሁን በርታ ጸናለኝ በተናገረኝም ጊዜ በረታውና አበርትተኸኛልና ጌታዬ ይናገራል እርሱም እንዲያለኝ ወዳንተ የመጣሁት ስለምን እንደሆነ ታውቃለህን አሁንም ከፋርስ አለቃ ጋር ዋጋ ዘንድ መለሳለሁ እኔም ሰውጣ እነሆ የግሪክ አለቃ ይመጣል ነገር ግን በእውነት ጽሑፍ የተጻፈውን ነግራለሁ በዚህም ነገር ካለቃቹ ከሚካኤል በቀር ማንንም የሚያጸናኝ የለም ብሎ ገብርኤል ይናገራል ገብርኤል ሁለት ነገር ነው የሚያነሳው አንደኛ የፋርስ አለቃ ሲል በእውነት በጊዜው የነበረውን የፋርስ ጠቅላይ ሚኒስትር ንጉስ ወይ ምናምን ማለቱ ነው አይደለም ስለ ስፒሪቹዋል ቢንግ የሚያወራ ይመስለኛል ስለዚህ በእስራኤል ላይ አለቃ ከሆነ ሚካኤል በፋርስ አለቃ ብሎ ደግሞ ሲያወራ ስለ ኢቪል ነው እየተናገረ ያለውና በአገራት ዙሪያ እንግዲህ ቢያንስ እስራኤልን አውቀናል በዛ በኩል ደግሞ የፋርስን ቢያንስ አውቀናል ይሄንን ኤክስትራፖሌት ማድረግ እንችላለን አንችልም እንግዲህ እሱንም ክፍትና አረጋውና ግን ለእስራኤል የተመደበ መልአክ ሚካኤል አለ በመጨረሻው ዘመንም እሱ ይነሳል በዚህ በእስራኤል ጉዳይ ብሎ ነው የሚያነሳው እና ካለቃቹ ከሚካኤል በቀር ማንንም የሚያጸናኝ የለም ብሎ ገብርኤል ሲናገር የእስራኤል አለቃ አርጎ ያቀረበው ሚካኤል ነው ስለዚህ የተለየ ተልኮ አለው ለእስራኤል አለው ማለት ነው ለኛ ሀገር ይኑሮ ይሁን አላቀም ለየአገሩ ለአሜሪካ ለአውሮፓ ለዩኬ ለይኑሪ ይሁን አላቀም ቃሉ የሚናገረው ስለ እስራኤል ብቻ ነው የሚነገረንና ያው እግዚአብሔር በሰማይ ነው እኛ በምድር ነን የሚለውን እንዳትረሱ ከምና ከተጻፈልን እንጂ ብዙ መሄዱ ሚደገፍ አይሆንም ማለት ነው እነዚህ ነገሮች ስናይ አሁን ምን ብለናል ምድር ስትፈጠር ምስጋና ማቅረባቸው ጌታን ማገልገላቸው ህግ በነቢያት በኩል በመላእክት በኩል መሰጠቱ በቤተክርስቲያን ጅማሬ ላይ ተሳትፎ ነበራቸው ባለፈው ሐዋርያት ስራ ስታጠኑ ነበር ሁሉ ነገር ውስጥ ነበሩ አይደል ጌታ ሲሄድ እንዳያችሁት ይመጣል የሚል ነገሯቸው ጴጥሮስንና ሌሎችን አማኞች መጀመሪያ ያስፈቷቸው በኋላ ደግሞ ጴጥሮስን ለብቻ ያስፈታሉ ቆርኔሌዎስ ጋር ሄዱና ቆርኔሌዎስ እግዚአብሔርን የሚፈራ መስዋዕት የሚያቀርብ ነበር ተገልጠው ምንድነው የሚለው መልአኩ ወደ ጴጥሮስ ላክ መልክተኛ ይለዋል አይደል ወደ ጴጥሮስ ሄደ መልክተኛ ላክና ይነግሩሃል ይላል የጸሎት መልስም ያመጣል እስቲ ለምሳሌ የሐዋርያት ሥራ ምዕራፍ 8 እና ምዕራፍ 12 እንመለከት የሐዋርያት ሥራ ምዕራፍ 8 ቁጥር 26 እንደዚህ ይላል። ምዕራፍ 8 ቁጥር 26 የጌታ መልአክ ፊሊጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነ መንገድ ሂድ አለው። መልአኩ መጥቶ ፊሊጶስን አቅጣጫ ነው የሚነግረው። ሂድ አለው። እዛ ሲሄድ ማንን ያገኛል? የኢትዮጵያውን ጃንደረባ ያገኝና ወንጌል ይነግራል። ስለዚህ ወንጌል እንዲነግረው ፊሊጶስ ጋይዳንስ የሰጠው ማን ነው? የእግዚአብሔር መልአክ ነው። ወደ ምዕራፍ 10 ስንሄድ ደግሞ ስለ ቆርኔሌዎስ እናያለን። ቆርኔሌዎስ ምዕራፍ 12 ቁጥር 3 እና 4 ምን ይላል? እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ቁጥር 3 ከቀኑም 9 ሰዓት ያህል ቆርኔሌዎስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ ታየው። እርሱም ትኩር ብሎ ሲመለከተው ደንግጦ ጌታው ምንድነው አለ። መልአኩም አለው ጸሎትና ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። አሁንም ወደ ኢዮጴ ሰዎች ልከ ጴጥሮስ የሚባለውን ስምዖንን አስመጣ አለው። ከዛ ደግሞ ጴጥሮስን ደግሞ ማን በራእይ ያሳየዋል ማለት ነው? የእግዚአብሔር መንፈስ ራእይ ያሳየውና ሄደ ነገር ይለዋል። ስለዚህ ለዚህኛው መልአክ ተገልጦ መንፈስ ቅዱስ ሊመራው ምናምን የመረጠው በመልአክ በኩል ነው። ፊሊጶስ ማን ነው? ቆርኔሌዎስ የዳነ ሰው አይደለም። ስለዚህ መልአክ ተገልጦለት እንትናን ጠራ ወንጌል ይነግርሃል አለው። ከዛ ደግሞ እንትና የተባለው ጋር ሲሄድ ደግሞ ጴጥሮስ ጋር ስንመጣ ባለታሪኩ የሚነግረን ለሱ ደግሞ መንፈስ ቅዱስ ራእይ ያሳይቶ በራእይ ሂድና ወንጌል ንገረው አለው ብሎ ነው የሚነግረን። ሁለቱን ስናይ እንግዲህ መላእክት የመጀመሪያዊቱን ቤተክርስቲያን በጣም ነው ያገለገሉት። ፊሊጶስ ለኢትዮጵያዊ እንዲናገር፣ ጴጥሮስ ለቆርኔሌዎስ እንዲናገር፣ የታሰሩትን በማስፈታት በቸርች ምስረታ ላይ በጣም ተሳትፎ ነበራቸው መላእክት። እንግዲህ ህግ በእነሱ ከመጣ በመላእክት በኩል ከመጣ በቤተክርስቲያን ምስረታ ውስጥ ይሄ ሁሉ ከተሰራ ቅድም የጠቀስናቸው ሌሎች ነገሮች ከተሰሩ እግዚአብሔር አስፈልገውት አይደለም ማለት እግዚአብሔር በቀጥታ መምራት እንደሚችል ቢያንስ በማን አይተናል? ጴጥሮስን መርቶታል። ሐዋርያት ሥራ ስናነብ እግዚአብሔር መንፈስ አልፈቀደላቸውም ምናምን የሚል የኢየሱስ መንፈስ ከለከላቸውና ሚሉ አንብበናል። መምራት ይችላል፣ እግዚአብሔር ራሱ መምራት ይችላል፣ ግን በመላእክት በኩል ይጠቀማል። የጸሎት መልስንም መመለስ በሚያስፈልግ ቦታ ላይ በመላእክት በኩል መልስ ይላካል። ጴጥሮስ የታሰረ ጊዜ በቤተ ክርስቲያን አጥብቀው ጸሎት ወይም ትልቅ ጸሎት ይደረግ ነበረ። ስለማ ስለ ጴጥሮስ መፈታት። ግን ደግሞ ጴጥሮስን ለመፍታት ጌታ ምን ተጠቀመ? መልአኩን ተጠቀመ። ስለዚህ የጸሎት መልሳቸው በማን በኩል ተመለሰ? በመልአክ በኩል። ወንጌል የመመስከር ነገር በማን ፋሲሊቴት ተደረገ? በመልአክት በኩል። እግዚአብሔር እንደዚህ ሊሰራ ወደደ። ራሱ መምራት ይችላል፣ ግን ደግሞ እግዚአብሔር በመልአክት በኩል ተጠቅሞ መስራቱን እናያለን። ከዛ በኋላ ወደ ምዕራፍ 12 ስንሄድ ጴጥሮስ ሪፖርት የሚያቀርብበት ቦታ አለ። ጌታ ፈቶ አወጣኝ ብሎ የሚናገርበት ቦታ አለ። ስንት ቁጥር ነው? 7 12 ኖ እሱን አይደለም። ጴጥሮስ ሪፖርት ያደርጋል። ለምሳሌ ቁጥር 11 ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንደ አዳነኝ አሁን በእውነት አወቅኩ አለ። መጀመሪያ መልአኩን ልኮ ጌታ አዳነኝ አሉ። ቀጠለና ደግሞ ቁጥር 17 ግን ዝም እንዲሉ በእጁ ጠቅሶ ጌታ ከወህኒ እንዴት እንዳወጣው ተረከላቸው ይላል። ስለዚህ እግዚአብሔር ጴጥሮስን ያወጣው በመልአክ በኩል ነው። ጴጥሮስ ግን ማን አዳነኝ ብሎ ነው የሚያወራው? እግዚአብሔር አዳነኝ ብሎ ነው። ስለዚህ እግዚአብሔር ለጸሎት መልስ ሊጠቀምባቸው ይችላል፣ ለምሪት ሊጠቀምባቸው ይችላል፣ ከአደጋ ለማዳን ሊጠቀምባቸው ይችላል። እንዲህም ሆኖ ግን ማን ነው ያደረገው? እግዚአብሔር ነው። እግዚአብሔር በመላእክት በኩል ጸሎታችንን ቢመልስልን ግን የመለሰው እግዚአብሔር ነው። እግዚአብሔር በመላእክት በኩል ቢታደገንና ቢያድነን ግን ማን ነው የታደገንና ያዳነን? እግዚአብሔር ነው። ለምን እግዚአብሔር የሰው ልጅ እንደመረጠ አላቅም። ለምንድን ነው መልአኩ ተገልጦ ቆርኔሌዎስን እንትና የሚባል ሰው እንትና ቤት አለ፣ ለዛውም ቅርብ አይደለም፣ መልእክተኛ ልከ ነገ ነው የምትደርስበት፣ አስመጣ ከማለት ኢየሱስ ያድናል፣ ሞቶልሃል። ተነጋግረዋል እኮ ቆርኔሌዎስና መልአኩ ተነጋግረዋል። ይኸውልህ መልአክነኛ ይዞ ጴጥሮስ ኢዮጴ ቁርበት ፋቂውስ እንትና ቤት ነው ያለው ምናምን ብሎ የነገረውን መነጋገር ከቻሉ ኢየሱስ ያድናል፣ ከሞት ተነስቷል፣ እመን ብሎ ለምንድን ነው ያለ? ፊሊጶስን ሄዶ ይሁን ወደ ጋዛ ሂድና እንዲህ ታገኛለህ ብሎ ከመመራው የህንደኬ መልክተኛ የነበረው ጃንደረባ ጋር ራሱ መጥቶ መላኩ ይሁን ጌታ ያድናል ምታነበው ክፍል ሚናገረው የኢሳይያሱ ክፍል ስለ ክርስቶስ ነው ብሎ ለምን እንደው ያልነገረ አላቀ እግዚአብሔር ወንጌልን ለመናገር የመረጠው ማንን ነው ሰዎች ወንጌል የማድረስ ሥራ መላእክት እንቅፋትን በማንሳት መንገድ በማቃናት ምሪት በመስጠት እግዚአብሔር በእነሱ በኩል ሊሰራ ቢችልም ወንጌሉን የመንገር ኃላፊነት ግን የማን ነው? የሰዎች ነው። ስንናገር የሰዎችን ልብ የማቅለጥ የሰዎችን ልብ ለንስሐ የማዘጋጀት ሥራ የመንፈስ ቅዱስ ነው። ወንጌሉን ግን የመንገር ሥራ የማን ነው? የሰዎች ነው። እግዚአብሔር እንዴት ይሄን እንደመረጠ አላውቅም ግን ለዚህ ክብር ሥራ የተመረጠው የሰው ልጅ ነው እኛን ግን የሚያግዙ ናቸው ስንታሰር በማውጣት መንገድ በመምራት የሰዎችን ልብ በማዘጋጀት እንዲ ኮሙኒኬሽን ፋሲሊቴት በማድረግ እግዚአብሔር ሊጠቀምባቸው ይችላል ግን አድራጊው እግዚአብሔር ነው ወንጌሉ ደግሞ በትክክል መነገር ያለበት በሰው ነው ይሄን ሁሉ ስለ መላእክት 165 ጊዜ 265 ጊዜ ቀርቧል ይያልን መላእክት ራሳቸው ወንጌል ግን የሰበኩበት አንድም ነገር የለም አንድም ቦታም የለንም ይሄንን ማሰባለብን እግዚአብሔር ራሱ ማድረግ ይችላል የመላእክት ገዛ ያስፈልገውም ግን እንዲሆኖ አድርጓል መላእክት ምን አልባት ድነትን ስለማያውቁት ይሆን ኤክሰርሳይዝ አያረጉት አይደል መዳን ምን ማለት ነው በእግዚአብሔር መወደድ ምን ማለት ነው የእግዚአብሔር በቃ ልጆቹ ራሱ በእግዚአብሔር አምሳል መፈጠር ምን ማለት ነው የሰው ልጅ ለእግዚአብሔር ልብ ያለውን ቅርበት መላእክት ኤክሰርሳይዝ አያረጉትም በእግዚአብሔር መልክ አልተፈጠሩም የእግዚአብሔር ፍቅር ለኛ እንደተገለጠው አልተገለጠላቸውም እግዚአብሔር ልጁን መስዋዕት ያረገበት ወይም እግዚአብሔር ራሱን መስዋዕት ያረገበት እሱ ለነሱ ኤክሰርሳይዝ የሚያረጉ አስዩም የሚያረጉት ነገር ነው የሚመስለኝ አያውቁትም መዳን ማለት ምን ማለት ነው በኋላ አንዳንድ ክፍሎችን እናነሳ ይሆናል በመደነቅ በቃ የሚያዩትን ነገር በቃ ስለማያውቁት ነው የሚመስለኝ ሶስት ጥቅሶችን እንይስቲ አንደኛ ቆሮንቶስ 4:9 ምናልባት ለመረዳት ይሆን ብዬ አስባለሁ አንደኛ ቆሮንቶስ 4:9 ሐዋርያው ጳውሎስ ለዓለም ለመላእክትም ለሰዎችም መጫወቻ ሆነናል እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሁሉ ይልቅ የዋለኞች እንዳደረገን ይመስለኛል ብሎ እንግዲህ ጳውሎስ ባለፈው ሳምንት አምልኮ ላይ እንደነበረው የቆሮንቶስ መከፋፈል ላይ ጳውሎስን ያው ንግግሩም እንትን ስለማይል ንቀውታል እና ምንድነው የሚለው እኛን ሐዋርያቱን እግዚአብሔር ለሰዎችም ለመላእክትም መጫወቻ ያደረገን ይመስለኛል መላእክቱን ለማናቸው መቼም ለሰይጣን ይያለ እንዳልሆነ ገምታለሁ ጳውሎስ እግዚአብሔር እኛን የሰይጣን መጫወቻ ወይም የርኩሳን መላእክት መጫወቻ አደረገን ይያለ አይመስለኝም የሰዎችና ለመላእክት መጫወቻ ለወንጌል መዋረዳችን ያለን እንትን ለመላእክትም ይታያል ቢያንስ ይሄንን እንስማማለን አይደል እነሱ በቃ መናቃቸው መገፋታቸው ለሰዎች ብቻ ሳይሆን መላእክትም የሚያዩት ነገር ነው ጳውሎስ ለምንድን ነው ይሄንን የተቀሰው መላእክት ይከታተሉናል ያዩናል ለምንድን ነው የሚያዩት ምንድን ነው መማር የፈለጉት የሚለው ነው ምዕራፍ 11 ቁጥር 10 ስለዚህ ሴት ከመላእክት የተነሳ በራሷ ስልጣን ሊኖራት ይገባል ይላል እንግዲህ ምራፍ 11 የሚያወራው ሴቶች ጸጉራቸውን መቆረጥ የለባቸውም አይደል ሚለው ሴቶች ሳይሆን ባለትዳር ሴቶች አለበለዚያ ማንን ያዋርዳሉ ራሳቸውን ያዋርዳሉ ራሳቸው ማን ነው ባላቸው ነው ያዋርዳሉ ብሎ ይናገራል እኔም ይመስለኝ ያው በዛን ጊዜ የነበረው የጾታ አይደንቲፊኬሽን ጸጉር ማሳደግ ሴትነት ነው ጸጉርን መቆረጥም ግን የጾታ እንትን ማጥፋት ነው የሚመስለኝ የጾታ አሁን እንዳለንበት ሴትን ወንድ ማስመሰል ማድረግ ወንድን ጸጉሩን ቢያስረዝም ነው ወንድ እንዲሆንበት ሴት መስሎ መገለጥ አይነት ይመስለኛል ዝም ብሎ በይመስለኛል ያዙልኝ ይሄንን ግን ምንድነው የሚለው ስለ ሴቶቹ አለባበስ የጸጉር ጉዳይ ሲናገር ስለማን ሲሉ ነው የሚለው ስለ መላእክት ስለዚህ ሴት ከመላእክት የተነሳ በራሷ ላይ ስልጣን ሊኖራት ይገባል መላእክት ወዘርት ስለሚያደርጉ ማለት ነው መላእክት አምልኳችንን መሰባሰባችን ሴቱ ወንድ መስሎ ወንዱ ሴት መስሎ ሲሆን ያንን ስለሚታዘቡ ረ ፎር ዘ ሴክ ኦፍ ደም እንደው ለመላእክቱ እንዳይሰናከሉ አይሆንም መቼም አይደል? እኛ እንደምንለው ሰዎች እንደሱ አይ ግን መላእክት ኦብዘርቭ ያረጋሉ ማለት ነው። ጳውሎስ መጫወቻ ሆነናል አለ ለመላእክት። እዚህ ጋር ደግሞ ሴቶቹን ሲመከር ሐዋርያው ጳውሎስ አረ ለመላእክት እንኳን ሲባል ሴት በራሷ ላይ በጸጉሯ ላይ ማመን ስልጣን ሊኖራት ይገባል ሲል ኦብዘርቭ ያረጋሉ። አትሊስት በዚህ ምንስማማ ይመስለኛል። ኤፌሶን 3:10 ኤፌሶን 3:10 ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበር ይላል። ስለዚህ በቤተ ክርስቲያን የሚገለጠው የእግዚአብሔር ጥበብ ፊዚብል እንዲሆን ለሁሉ እንዲታይ ለማን እንዲታይ ነው የሚለው? የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉ አለቆችና ስልጣናት ትታወቅ ዘንድ ይላል። እንግዲህ ይሄም ለትርጉም ክፍት ነው። አንዳንዶቹ የወደቁ መላእክት ወይም አጋንንት ሰይጣንና ሰራዊቱ እንዲያዩ ይላሉ። ክፍሉ ኳሊፋይ አላደረገውም ኢቭል ኦር ቅዱሳን ሆሊ ምናምን ብሎ አያስቀ ግን አለቆችና ስልጣናት መላእክት በሆናቸውም ባለፈው ሳምንት አይተናል አይደለም? ቆላሲያስን ጠቅሰን ዙፋናት አለቆች ጌትነት ምናምን በሱ ተፈጠሩ የሚለው። ስለዚህ በቤተ ክርስቲያን ያለውን እግዚአብሔር በቤተ ክርስቲያን የገለጠው ጥበብ በልጁ በክርስቶስ የገለጠው ጥበብ ለማን እንዲታይ? በሰማያት ላይ ያሉ አለቆች ስልጣናት እኔ ቅዱሳን መላእክት ይመስሉኛል ለነሱ እንዲገለጥ የእግዚአብሔር የዘላለም ሐሳብ ነበረ ይላል። ስለዚህ አሁንም ኦብዘርቭ ያረጋሉ ሚል ነው ማሰመርበት። ለነሱ በቤተ ክርስቲያን የተገለጠው የእግዚአብሔር ጥበብ የተናቁትን ጸጋውን ጨምሮ እዚህ ጋር ሲያመጣ የተጣሉትን ሰዎች በልጁ ወዳጁ አርጎ ሲያቀርብ እግዚአብሔር ከሰዎች ጋር ሲታረቅ ፍቅሩ ቅድስናው ጽድቁ ሲገለጥ ጥበቡ ሲገለጥ መላእክት ዋው የሚሉ ምክንያቱም እነሱ ኤክስፒሪየንስ አያደርጉትም። ለዚህ አልታደሉም። የእግዚአብሔር ፍቅር የተገለጠው ለሰው ልጅ ነው። ስለዚህ ሊያሳያቸው የኔን ፍቅር ማየት ትፈልጋላችሁ? ይኸው ቤተ ክርስቲያንን ተመልከቱ ብሎ በእኛ ህይወት የሚገልጥ ይመስለኛል። ይሄም ኦብዘርቭ ከማድረግ ጋር የተገናኘ ነው ብዬ አስባለሁ። አንደኛ ጴጥሮስ 1:12 የመጨረሻ አደርጋለሁ። አንደኛ ጴጥሮስ 1:12 ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር መላእክቱ ሊመለከቱ ይመኛሉ። ምንድነው እግዚአብሔርን እንዲያደረገው ነገር ምንድነው? የክርስቶስ ሙሽራ የተባለችው ይሄ በቃ የሁሉኛ የተላከን መልእክተኛውን ምናገለግላት ምን ጉድ ናት? እስቲ ምን ትመስላለች? ምን ወንጌል ምን እንደው ሊያዩት ይመኛሉ ይላል። ስለዚህ መላእክቱ ለምንድን ነው የሚመኙት? ምርጥ ነገር ስለሆነ ነው። አንድ ሁለተኛ ኤክስፒሪየንስ ለማያደርጉት አያውቁትም። በህይወታቸው አልተገለጠም። በማን ህይወት ነው የተገለጠው? በእኛ። ስለዚህ አሁን ያየናቸው አራት ክፍሎች የሚነግሩን ለመላእክት መጫወቻ ሆነናል፣ ከመላእክት የተነሳ ሴቶች በራሳቸው ላይ ስልጣን ሊኖራቸው ይገባል፣ በእግዚአብሔር ጥበብ በቤተ ክርስቲያን በሰማያት ስፍራ ላሉ አለቆችና ስልጣናት ትታወቅ ዘንድ አሁንም መላእክቱ ሊያዩት ይመኛሉ የሚለው they are observing us ማለት ነው። ስለዚህ አንዳንዴ አስቡ መላእክ ቢያይኝስ ብላችሁ፣ እግዚአብሔር ያየኛል ብቻ ሳይሆን እንደው መላእክቱን ቢያይኝ ብላችሁ ስንዋደድም ስንጣላም ይህንን ማሰብ ይኖርብናል ማለት ነው። ምናልባት ከእግዚአብሔር መላኩ ካስፈራን ወይ ከቀረበን እሱንም ማሰብ ይገባል። ይሄ ነው እንግዲህ ሳምንት ኦሚት አድርጌው ያለፍኩት ዛሬ ስለ ሰይጣንና ስለ መላእክቱ ለማውራት ስል ይሄ ነው። አሁን ስለ ሰይጣን ከዚህ በኋላ እናልፋለን። ኢንትሮዳክሽኑን ወይም አንዳንድ ፓሴጆችን እናይና ለሚቀጥለው ሴሽናችን በይደር እናቆያለን ማለት ነው። ትንሽ ጊዜ ልክፈት የሆን ለጥያቄ አሁን መሀል ላይ ነው በኋላ ጊዜ እንዳያጥረኝ እፈራለሁ። እሺ ልቀጥልና ትንሽ ልቃስቀራለሁ። ያው ሰይጣን የነበረ ወዳጃችን ነው አይደል? አንዳንድ ጊዜ ወዳታ ውጣ ሲባል ወዳታለሁ ወደዋለሁ ምናምን ይላል አይደል? ከዛ ሲገለዋለሁ በጣም እኮ ነው ማሰቅ። ወዳታለሁ ብሎ የሰይጣን ውለታ ያው ችግር በገበታ ነው ለወዳጁ። እድሜ ልካቸውን ዴዲኬትድ ሆነው ያገለገሉትን ሰዎች ሲሞቱ አጣሞ ልጆቻቸውን የሆነ ነገር አድርጎ የሰይጣን ውለታ ችግር በገበታ ይላል አባቴ ብዙ ጊዜ። እና ውለታው ይሄ ነው። እና ከመጀመሪያም የነበረ የሰው ልጅ ባላጋራ ነው። ስላንደረር ባላጋራ ባላንጣ ነው። ብሉይ ኪዳን ስከት መጣ ሰይጣን የሚለውን ነገር በደንብ በግልጽ አርጎ አይነግረንም ግን ከመጀመሪያም ሰይጣን እንደነበረ ከመዘፍጥረት ምዕራፍ 3 ጀምሮ እና ያለን አዲስ ኪዳን ያንን ፒክ አርጎ ይቀጥላል ሰይጣን አለ የሚል ይቀጥላል አዲስ ኪዳን ላይ ጌታችን ያስተዋወቀን ሌላ ቃል ደግሞ ዲያብሎስ የሚል ነው ብሉይ ኪዳን ላይ አናገኘውም ዲያብሎስ ቢላል በግሪክ ዲያብሎስ ነው ሰይጣን የሚለው የዕብራይስጥ ነው እሱኑ ነው አዲስ ኪዳን እሱንም ይዞ ይሄዳል ብዙ መጻሕፍት ስለ ሰይጣን ይናገራሉ የዮ መጻፍ ይነግረናል ዘፍጥረት ይነግረናል የዜና መጻፍ ዳዊትን እንዲቆጥር አንከሳቀሰው የሚለው መዝሙረ ዳዊት ኢሳይያስ ሕዝቅኤል ሳይ አንተ ወዳምሮ የምትመጣው ለምን ዘካርያስ እነዚህ ሁሉ ሰይጣን በታላቁም ባሊቀ ካህንን ድፋም ልብሶ ይከሰው ነበር የሚለው ሰባት የብሉይ ኪዳን መጻሕፍት ስለ ሰይጣን ይነግሩናል በአዲስ ኪዳን ሁሉም ጻፊዎች ስለ ሰይጣን አውርተዋል ሁሉም አዲስ ኪዳን 27 መጻሕፍ ነው ጻፊዎቹ ስንት ናቸው ማቴዎስ ማርቆስ ሉቃስ ዮሐንስ ጳውሎስ ጴጥሮስ ይሁዳ ያዕቆብ አንድ የማይታወቅ ጻፊ አለ የዕብራውን ጻፊ ተብሎ ይታሰባል ጳውሎስ ሊሆን ይችላል ላይሆንም ይችላል ስለዚህ እነዚህ ሁሉ ጻፊዎች ስለ ሰይጣን አውርተዋል ስለ ሰይጣን ያልጻፈ የአዲስ ኪዳን ጻፊ የለም ሁሉም ስለ ሰይጣን ጽፈዋል ሰይጣን ከየት ነው የመጣው የሚለው ጥያቄ ከባድ ጥያቄ ነው ከባድ ጥያቄ ነው ዱዋሊዝም መጽሐፍ ቅዱሳዊ አይደለም የግሪክ ፍልስፍና ነው ዱዋሊዝም መነሻው የግሪክ ፍልስፍና አንድ ጥሩ ፈጣሪ አለ አንድ ደግሞ ጥሩ ያልሆነ ፈጣሪ አለ ጥሩ የሆነው ፈጣሪ ጥሩ የሆኑ ነገሮችን ፈጠረ ኢማቴሪያሉን ዓለም ጥሩ ያልሆነው ፈጣሪ ደግሞ ኢቪል የሆነውን ነገር ፈጠረ ማቴሪያሉን ዓለም ስለዚህ ኢማቴሪያሉ ቅዱስ ነው ማቴሪያሉ ርኩስ ነው ብለው የመጡት አዲስ ኪዳን የሚያስተምረን ግን ስንት ፈጣሪ ነው ያለው አንድ ነው የዘፍጥረት መጽሐፍ እንደሚነግረን ማቴሪያሉንም የፈጠረው እሱ ነው ኢማቴሪያሉንም የፈጠረው እሱ ነው ሲዋጅም የዋጀው ማቴሪያሉንም ነው ኢማቴሪያሉንም ነው እግዚአብሔር ወይም ቃል ስጋ ሆነ ሲል ማቴሪያልና ኢማቴሪያሉ መቆራኘታቸውን ነው የሚያሳየን አይደል ስለዚህ አዲስ ኪዳን ለዱዋሊዝም ቦታ የለውም አንድ ብሎ ነው የሚነግረን ስለዚህ የት ነው ታዲያ ኢቪል እንዴት እንደመጣ መጽሐፍ ቅዱስ አይነ ዘ ፕሮብሌም ኦፍ ኢቪል የየዘመናቱ የቤተክርስቲያን ትልቅ በኤግዚስታንስ ኦፍ ጋድ ላይ ሁሉ የሚነሳው ዘ ፕሮብሌም ኦፍ ኢቪል ነው ከየት ነው ኢቪል የመጣው ከየት ነው የመጣው ዞሮ ዞሮ ሰይጣን ከየት መጣ ጋር ስንደርስ መጽሐፍ ቅዱስ እዚህ ጋር ነው የመጣው ብሎ አይነግረንም ሁለት ክፍሎች ግን ይሄ ሊሆን ይችላል ተብለው አሲዩም ይደረጋሉ የኢሳይያስ 14 እና ሕዝቅኤል 28 ሁለቱንም እናያቸዋለን ኢሳይያስ 14 እና ሕዝቅኤል 28 ሕዝቅኤል 28ን እንወስዳለን ያው የሚቀጥለው ሴሽን ላይ ነው የምንጨርሰው ግን አትሊስት ሁለቱን ፓሴጆች አይተን እንጨርሳለን ሕዝቅኤል 28 ከቁጥር 12 ጀምሮ የሰው ልጅ ሆይ በጢሮስ ንጉስ ላይ ሙሾ አሞሽተ እንዲበለው ጌታ እግዚአብሔር እንዲህ ይላል ጥበብን የተሞላ ውበትህም የተፈጸመ መደምደሚያ አንተ ነህ በእግዚአብሔር ገነት በሄድን ነበርክ የከበረ እንቁስ ሁሉ ሰርዲዮን ቶጳዚዮን አልማዝ ቢረሌ መረግድ ኢያስጴድ ሰምፔር በሉር የሚያብረቀርቅ እንቁ ወርቅ ልብስ ነበረ የከበሮና የምቢልታ ስራ በአንተ ዘንድ ነበረ በተፈጠርክበት ቀን ተዘጋጅተው ነበር አንተ ልትጋርድ የተቀባ ኪሩብ ነበር በተቀደሰው በእግዚአብሔር ተራራ ላይ አኖርኩ በእሳት ድንጋዮች መካከል ተመላለስክ ከተፈጠርክበት ቀን ጀምረ በደል እስኪገኝብ ድረስ በመንገድ ፍጹም ነበር በንግድ ብዛት ግፍ በውስጥ ተሞላ ኃጢአትንም ሰራ ስለዚህ እንደርኩስ ነገር በእግዚአብሔር ተራራ ጣልኩ የምትጋርድ ኪሩቦይ ከእሳት ድንጋዮች መካከል አጠፋው በውበት ምክንያት ልብህ ቆርቷልና ከክብር የተነሳ ጥበብህን አረከስህ በምድር ላይ ጣልሁ ያዩህም ዘንድ በነገስታት ፊት ሰጠው በበደል ብዛት በንግድም ኃጢአት መቅደስህን አረከስክ ስለዚህ እሳትን ከውስጥህ አውጥቻለሁ እርሷን በልታለች በሚያዩ ሁሉ ፊት በምድር ላይ አመድ አድርጌያለሁ በአሕዛብም ውስጥ የሚያውቁ ሁሉ ይደነቁብሃል አንተም ለድንጋጤ ሆናል እስከ ዘላለምም አትገኝም እንግዲህ ይሄ ክፍል በዋናነት የሚናገረው ስለ ጢሮስ ንጉስ ነው ሳንቴት ኢጥሮስ ንጉስ ሆይ ብሎ ነው የሚናገረው አውዱንም ስናየው ከቁጥር 1 ጀምሮ ስለ ጢሮስ ንጉስ ነው የሚያወራው ይሄ ምንም ክርክር የለው ጥያቄው ግን ስለ ጢሮስ ብቻ ነው ወይ የሚያወራው የሚል ጥያቄ ነው አንዳንድ መገለጫዎቹን ስናያቸው ለሰው ብቻ የተነገሩ አይመስሉም ለምሳሌ ከተፈጠርክበት ጀምረህ በደል እስኪገኝብህ በመንገድ ፍጹም ነበርክ ይላል። ፍጹም ማን ነው? ኪሩብ ሆይ ብሎ ሁለት አድሬስ ያደርገዋልና አንድን ንጉስ ምድራዊ ንጉስ ኪሩብ በሚል በመላእክት መጠሪያ ስም አድሬስ ማረጉ ምናልባት ሌላ ትርጓሜ ሊኖረው ይሆን? በእግዚአብሔር ገነት ይኖር እንደነበር ይናገራል መጽሐፍ ቅዱሳችን። ስለ ምድራዊ ንጉስ እየተናገረ at the same time ስለ ሰማይ ንጉስ የሚናገርባቸው ፓሴጆች አሉ። ለምሳሌ በመዝሙር መጽሐፍ 145 ነው ስለ ክርስቶስ የሚያወራው። ቼክና ልክ ይቀርታል። መዝሙር 45 አይ ቲንክ አው 45 ልቤ መልካም ነገር አፈለቀ እኔ እስራኤል ለንጉስ እናገራለሁ አንደበቴ እንደፈጣን ጻፊ ብር ነው ወተ ከሰው ልጆች ይልቅ ያምራል ሞገስ በከንፈሮች ፈሰሰ ይላል ቁጥር 3 ኃያሉ ይልና ቁጥር 6 አምላክ ሆይ ዙፋንህ ለዘላለም ነው የመንግስት በትር የቀንነት በትር ነው ይላል ይሄዳል። ዕብራውያንም ይጠቅሰዋል ይሄንን። ስለዚህ ሲጀምር ያወራ ያለው ስለማን ነበር? ስለ ምድራዊ ንጉስ ነው ያወራ ያለው። ዘማሪው ስለ ምድራዊ ንጉስ ያወራ at the same time የሚናገረው ስለ የትኛው ንጉስ ነው? ስለ ሰማያዊው ንጉስ ያወራ ነው። እንዲህ አይነት ፓሴጆች መጽሐፍ ቅዱሳችን ላይ አሉ ስለዚህኛው ያወሩ። ለምሳሌ ኢሳይያስ መጽሐፍ ብንሄድ ድንግል ጸንታለች ወንድ ልጅም ተወልዳለች ብሎ ያወራ እዚህ ጋር ነው የሚያወራው፣ ግን ስለ ሌላኛውም ደግሞ ያወራል። ስለዚህ መጽሐፍ ቅዱስ ላይ በጊዜው የሚፈጸሙ ምድራዊ ነገሮችን እንደሚናገሩ ወስደናቸው፣ ግን ስለ ሰማያዊው ደግሞ ሌላ ትርጓሜ ያላቸው ፓሴጆች አሉ። ስለዚህ የሕዝቅኤል 28ቱን ልክ ነው ስለ ምድራዊ ንጉስ ስለ ጢሮስ ንጉስ ነው የሚያወራው at the same time ደግሞ ስለ ሌላኛው ገናና ኪሩብ ፍጹም የነበረ በፍጥረቱ ተወዳዳሪ ያልነበረው እንከን እስከሚገኝበት በደል እስኪገኝበት ድረስ ምንም እንከን ያልነበረበት በነገር ግን በውበቱ ምክንያት የኮራ በንግዱ በብልጥግናው በጥበቡ የታበየ ከዚህ የተነሳ ከላይ የተጣለ ብሎ የሚናገረው most probably ስለ ሰይጣን ሊሆን ይችላል ማለት ነው። ወደ ኢሳይያስ 14 ምን ሄድና ኢሳይያስ 14 አይ 14 እስከላ 28 ኢሳይያስ 14 ለመያዝ እንዲመቻቹ 14ን ደብል ስታረጉት 28 ይመጣል። እኔ እንደሱ ነው ያስቆጥረው 14 እና 28 ቁጥር 12 አንተ የነጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቀ? አሕዛብንም ያወረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጠ? አንተን በልብህ ወደ ሰማይ አርጋለሁ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ ቀመጣለሁ ከዳመናዎች በላይ አርጋ ከፍታ በላይ አርጋለሁ በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓዱም ጥልቅ ትወርዳለህ የሚያዩ ሁሉ ይመለከቱሃልና በውኑ ምድርን ያንቀጠቀጠ መንግስታትንም ያናወጠ ዓለሙን ሁሉ ባድማ ያደረገ ከተሞችንም ያፈረሰ ምርኮኞችንም ወደ ቤታቸው ያልሰደደ ሰው ይነውን ይያለ ይቀጥላል። ይሄ የሚያወራው ስለ ባቢሎን ንጉስ ነው። አውዱ በትክክል እሱ ነው የሚነግረን። ግን ቅድም ስናገር እንደነበረ በዛኛው ዘመን በቀጥታ ስለ ባቢሎን ንጉስ እየተናገረ በጥበብ ቋንቋ ደግሞ ስለ ሌላኛው ሊያወራ ይችላል። በተለይ የነጋት ልጅ ብሎ አጥቢያ ኮከብ ሆይ ይላል። በጣም ዝነኛ ስም ከዚህ ይወጣል። የላቲኑ ቃል ሉሲፈር ይለዋል ይሄንን ቃል። ከዚህ የተነሳ ኬጂቪ ሉሲፈር ብሎ ተርጉሞታል እንዳለ። ሉሲፈር የሚለው ስም ከዚህ ነው የመጣው። ሰይጣን መጀመሪያ ይቅርታ ስሙ ሳጥናኤል ነበር ይመስለኛል እንደሱም ይሉ ነገሮች ሰማለው። ለምንድን ነው መጀመሪያ ፍጹም ነበር በኋላ ወድቆ ነው አይደል? ኤል የሚለው ስም እግዚአብሔር ስም እንደሆነ እናቃለና ዳንኤል፣ ገብርኤል፣ ሚካኤል፣ ሱራፌል፣ ኪሩቤል ኤል እግዚአብሔር ነውና ሳጥናኤል ነበር በኋላ ሰይጣን ሆነ ይላሉ። እንግዲህ ሊሆን ይችላል ላይሆን ይችላል አላውቅም። ግን ይሄንንም ክፍል ስናይ ሉሲፈር ይላል ወይም አጥቢያ ኮከብ ሆይ። ራእይ መጽሐፍ ላይ የነጋት ኮከብ ማን ነው? እንዲያውም የደረጀ መዝሙር ትዝ ይላችኋል የነጋቱ ኮከብ አበራ ጌታ ኢየሱስ በሁሉም ስፍራ። ስለዚህ በልዑል መሰላለው ይላል ጌታ ኢየሱስ ክርስቶስ የነጋት ኮከብ ስለሆነ ያንኑ ነው። ተርጓሚዎቹ ለማለያየት አንዱን ያጥቢያ አንዱን የነጋት አሉ እንጂ ንጋትና አጥቢያ አንድ አይነት ትርጉም ነው ያለው ሁላችሁ እንደምታውቁ። ስለዚህ ለመምሰል በቃ እግዚአብሔርን ለመምሰል በተራራው ላይ ለመቀመጥ ከሁሉ ለመብለጥ ክርስቶስን ለመም ኮፒ ያረጋል። ሰይጣን በጣም ኮራጅ ነው አይደል? ብዙ ነገር ኮፒ ስለሚያደርግ የንጋቱን ኮከብ ለመምሰል መሞከሩን ለመግለጥ ሊሆን ይችላል የተናገረው ማለት ነው። ስለዚህ ከመድራዊ ንጉስ ያልፋል ማለት ነው። ስለዚህ ጥቂት ሐሳቦችን እንይ። በውበቱና በጥበቡ አቻል ነበረው። ሁለቱም ክፍሎች ላይ የምናየው አስደናቂ መኖሪያ ነበረው፣ አስደናቂ ልብስ ነበረው፣ አስደናቂ ስራ ነበረው። ምድቡ ከኪሩቤል ነው የነበረው። ከእግዚአብሔር ዙፋን ጋር የተገናኘ አገልግሎት ነበረው። አለቃ ነበረ። አቻ የለሽ ፍጽምና ነበረው። የምግባር ልዕልና ነበረው። ግን ቁጥር 15 ላይ ሲንገባ ያኛውም ኃጢአት ተገኘበት ብሎ ነው የሚናገረው። ኢሳይያስም የሚነግረን ኃጢአት ተገኘበት። ሁለቱም ጋር የሚነግረን ትዕቢት ነው አይደል? ልብ ታበዩዋል፣ ልብ ቆርቷል። እዚኛውም አምስት ጊዜ I will do this የሚል አምስት ጊዜ በኢሳይያሱ ላይ ተጽፎ እናያለን። በልዑል እመሰላለሁ ራሱ የሚለው ኤሊዮን የሚለውን የእግዚአብሔር ስም ነው ዘፍጥረት 14 ላይ የምናገኘው ነው። የሰይጣን ኃጢአት በጣም አስከፊ ኃጢአት ነው። ጦሱ ለብዙ ነው የተረፈው። በጣም ጦሰኛ ነው ማለት ነው። ራእይ 12 ላይ ለሰይጣንና ለመላእክቱ ወደተዘጋጀው ሚል መላእክቱ በሱ ምክንያት ነው እዚ ውስጥ የገቡት። ለሰዎች ኤፌሶን 2:2 ላይ በአየሩ ላይ አለቃ የነበረው ምናም ብሎ ሲናገር በቃ በባርነት መያዛቸውን ይነግራል። ኃጢአቱ የዓለምን ነዋሪዎች ሁሉ ነክቷል። ራእይ 20 ቁጥር 3 ላይ እናያለን። መጽሐፍ ቅዱስ ሐሰተኛ የሐሰት አባት ከመጀመሪያም ክፉ ዓለም ሁሉ በክፉ ተይዟል ብሎ ነው የሚነግረን። ዓለም ሁሉ ሲል የዓለም ሁሉ ገዥ ነው ማለት ሳይሆን የዚህ ዓለም ስርዓት ኦርደሩ ሲስተሙ በማን የተያዘ ነው? በሰይጣን በክፉ የተያዘ ነው። አት ኤንድ ኦፍ ዘ ዴይ ለጥፋት ነው ሰይጣን ይህን ሲስተም ሁሉን ነገር ለኢቭል ይጠቀሙበታል። ቤልዜቡል ተብሏል መጽሐፍ ቅዱሳችን ላይ። ከመጀመሪያም ኃጢአት ያደርጋል ሲባል ሲፈጠርም ኃጢአተኛ ነበር ማለት አይደለም። ያነበብናቸው ሁለቱም የኢሳያስም የሕዝቅኤልም የሚነግሩን ምንድን ነው? ተንኮል እስኪገኝብ ድረስ፣ ትቤት እስኪገኝብ ድረስ፣ ኃጢአት እስኪገኝብ ድረስ ፍጹም ነበርክ ነው የሚለው። ስለዚህ የሆነ ጊዜ ነው ጥፋት ውስጥ የገባው እና ልክ ሲገኝበት ከዛ በኋላ መጣሉን ነው የምናየው። የኃጢአት ጀማሪ ነው፣ የኃጢአት ጠንሳሽ እሱ ነው። ስለዚህ ሰይጣን በዚህ መልኩ ኪሩቤ ነበረ ሊጋርድ የተቀባ በቃ ከሌሎቹ የበለጠ ወደ እግዚአብሔር የተጠጋ ተደርጎ ተፈጥሮ፣ ግን ደግሞ ያ ሳይበቃው በዛ ምክንያት ታቤዮ የእግዚአብሔርን ቦታ ለመውሰድ በልዑል እመሰላለሁ በእግዚአብሔር ተራራ ላይ እቀመጣለሁ ምናምን የሚሉት ነገሮች እንዳስጣሉትና ያው ጦሱ እዚህ ድረስ እንደደረሰ እናያለን ማለት ነው። ለዛሬ ይበቃናል። ይህችን ኢንትሮዳክሽን ይዘን ከዛ ደግሞ ስለ ጨለማው ዓለም ስለ ሰይጣን አሰራር ወዘተ ወዘተ ደግሞ የሚቀጥለውን ሴሽናችን ላይ እንቀጥላለን። 5 ደቂቃ አለ። ፈጥኛለሁ። ታዲያ ይፈጠምኩ መስለኛልና ጥያቄ ካለ ቅድም በኋላ ይልማስ ተነሳ አይችል ነበር ነው ተባርከ ነው እጅ ነንሳ። እሺ እሺ መንገድ ላይ ሲሄዱ የተገናኙ ለጨዋታ ነው። በሚቀጥለው የሚያነሳው ይሆናል ተስፋ። ቅድምም አንስተ ነበር መሀል ላይ ሊሆን ይችላል። ሊሆን ይችላል። እኔ የተቃወምኩት አንድን ነገር ብቻ ነው። የቤተክርስቲያን መሪዎችን መላእክ አድርገን እንደሱ የሚሉ ሰዎች አዲስ አበባ ብዙ ነገር ነው ያለው በነገራችን ላይ ሰምቼ አውቃለሁ። እና መታችሁ መላእካችሁን ተገናኙ ተብለው ሰዎች ይጠራሉ። እሱ ነው መላእካቸው። ፖስተር ሁሉ ተለጥፎ መታችሁ መላእካችሁን ተገናኙ ተብለው ከዛ በኋላ መላእክ ነኝ እኔ ምናምን የሚሉ አሉ። መቼም አዲስ አበባ ብዙ ነገር ነው የሚሰማው። ከብዛቱ የተነሳ ለየት ብሎ ለመታየት አዳዲስ አስተምሮ በማምጣት የነበረውን በመጠበቅ ሳይሆን በማንቦራጨቅ ተለይተው መታወቅ የሚፈልጉ ሰዎች አሉ። ግን ትልቅ ሰው ሲያንቦራጭቅ ያስጠላል። ህፃን ሊያንቦራጭቅ ይችላል። ሳያንቦራጭቅ ያደገ የለም። ግን አዋቂ ሆኖ አደልት ሆኖ ጭቃ ውስጥ የሚገኝ ሰው ወይ ጭቃ ረጋጭ ጭቃ ለጣፊ መሆን አለበት። እሱ ፕሮፌሽን ደግሞ አሁን እየጠፋ ነው። እና አደለም ለማለት እሱን ነው እንጂ መልእክተኞች ሊሆኑ ይችላሉ። ወይም ደግሞ ብያለሁ፣ ከሁለት አንዱ ነው የሚሆነው። ሳይድ አልያዝኩም፣ የራሴን ሳይሆን ያለውን አማራጭ ነው። እና ሊሆን ይችላል፣ መልእክተኞች ሊሆን ይችላሉ። እሺ፣ ሌላ ቅድሚያ ካለ እድል ልስጥና ካልሆነ አንተ ጋር መጣለሁ። እሺ ካልሄደ ይቅርብን። አልደረስም ዛሬ ኢንትሮ ሁለቱን ፓሴጆች ብቻ ነው ያወራሁት እና ኢሳይያስና ዝቀኤልን ቢያንስ ኢቪል ኬት መጣ ሰይጣን ሲጀመርም ኢቪል ነበር ወይስ በኋላ ለሚለው ኢንትሮዲዩስ ለማድረግ ብቻ ነው እንጂ ለዝርዝሩ ከሌ ከሌ ይባል ነበር ትሎ እና ዝርዝሩን በሚቀጥለው እና ያለን ማለት ነው ከሌለ ልጨርስ እሺ ካውን እንዴት ጥያቄ እንዳልተነሳ ገርሞኝ ነበር ጥሩ
ያ ኦብዘርቭ ያደርጋልና አ ስለዚህ እኛ እንግዲህ እንደ ሰና ወንጌልና ባክ ኢታይ ሰማና ያው እንደ ሁሉ እግዚአብሔር ነው የሚሰማን እግዚአብሔር ሰማና እግዚአብሔር መንፈስ ያለው የሚሰጠበት በመነጋገርበት ጌታ አለ ለማከራከ እና አሁን እዚህ አራተኛ ምዕራፍ ለመላእክት ብለው ራሳቸው ሸፈኑ ይላልና የምናደርገው ነገር አሁን መላእክት ያዩናል ለምን እንትን እንድናደርግ ወደዚያ ወስደን ወይ ማለት ነው
አንድ መናገር የምፈልገው መጽሐፍ ቅዱስ ውስጥ ዲፊካልት ፓሴጅስ አሉ በትክክል ምን ለማለት ተፈልጎ ነው ዴ ተባለው የሚለው ለመረዳት ትግል የሚካሄድባቸው አስቸጋሪ ምንባባት አሉ። አንዱ ይሄ ነው። የቆሮንቶስ 11 የተወሰኑ ቁጥሮች ምንድነው ፖል ያለ ያለው የሚለው ለመረዳት አስቸጋሪ ከሆኑ ምንባባት አንዱ ነው። አስቸጋሪ ምንባባት ላይ መጠንቀቅ ያለብን ትምርታን መሰረትባቸው። እኔም እሱም ብቻ ሳይሆን ሌሎችንም ጥያቄ ያለባቸው ነው ያቀረብኩት ተቀላላ። ለመላእክት መጫወቻ ሆነናል ምንድነው ባየሩ ላይ ያለቃ ባየሩ ላይ ያሉት sultanatና እንደዚህ ያዩ ዘንድ እግዚአብሔር ጥበብ የሚለው ምን ማለት ነው? ለመላእክት ላይውት ይመኛሉ። እነዚህን አራቱም ቢያንስ ሶስቱ difficult passages ናቸው። ስለዚህ ብዙም ትንተና ሳልገባ በቃ minimum እንትኑ observe ያደርጋሉ የሚለው ጋር ይወረድኩት ለዚህ ነው። ምን ሊያስከትል ይችላል? ፖል በትክክል ምን ለማለት ነው የፈለገው? honestly speaking በጣም አስቸጋሪ ክፍል ነው። ግን ለመላእክት ሲሉ ካለ አትሊስት ኦብዘርቭ ያደርጋል የሚል ነገር ነው እንጂ ምንም ማለት እኔ ያስቸግረኛል አለ ዳኒ
አፊክ በዚህ ሴሽን ላይ ባጭሩ ባይ ነገርም ሜቢ ስለተነሳ ጥያቄው ሜቢ የኔን መረዳት ማስቀመጥ ከተቀበልኝ
ትችላለ
ምናገረው ፖሊስ እንደምን እንዳለው ስለ ሄድሺፕ ነው ስለ ራስ ነበር ያወራውና ሐሳቡ ያለው ሰይጣን የወደቀ መልአክ እንዴት ዘፍጥረት ምዕራፍ 3 ላይ በአዳምና በይሁዋን የሆነውን ነገር በሐሳቡ እንደያዘ ከጳውሎስ አጻጻፍ ወደዘብ ይቻል ይመስለኛል እና እዛ ላይ የሚያስበው ደግሞ የሚናገረው ነገር ምንድነው የሆነው ሰይጣን ዳይሬክትሊ ለይሁዋን ያናገራት እና እሷ ራሷን ገልጣለች ማለት ነው ወይም ደግሞ ጳውሎስ አልተበቃትም ማለት ነው ስለዚህ እግዚአብሔር ለይሁዋን ማረግ ነበርባት ያቀን ካለ ባሌ ያናግረው ነበር ማለት ነበርባት ያ ስለተሰበረ ነው ሰይጣንም ያንን ተቀበለበት ስለዚህ ያንን ኦርደር እግዚአብሔር ያስቀመጠው ኦርደር በቤተሰብ ማለት ነው ያስነማ ያለው ኦርደር እሱን ለማሳየት ብሎ በባልና በሚስት ያለው ሐሳብ እንዳመጣው ነው እንደዚህ ይችላል በደንብ ባላብራራው በዚያ አቅጣጫ ነው እኔ የነበረው
ግን አንድም ማንከደው ነገር ጳውሎስና በዘመኑ የተጻፈላቸው አማኞች የተግባቡ ይመስለኛል ኮሙኒኬት አድርገዋል በእነሱ ዘመን የነበራቸው ቲንኪንግ የነበራቸው ፍሬምወርክ እሱም የነበረው ነውና ቃሉን ተቀስ ቢያደርግ ይግባባሉ እነሱ ተግባብተዋል እኛ ያኔ ከነበረው ርቀን ስለመጣን ምን አስበው ነው ደራሲው ጻፊውና አንባቢዎቹ ተደራሲያኑ ሐዋርያውና አማኞቹ ስለምን ይያወሩ ነው የሚለው ርቀን ሌላ ዘመናዊ ነገር ውስጥ ስላለን የቋንቋው ርቀት የባህሉ ርቀት የዘመኑ ርቀት በትክክል ግራስፕ እንዳናረጋው አርጎና እንታገላለን ባህላቸውን ተረርተን ቋንቋውን ተረርተን በዛ ዘመን የነበሩ ሌሎች ጽሁፎችም እየተነበቡ ሲገኙ መንፈሳ ያሉን መጽሐፎችም ምን ነበር አስተሳሰባቸው እንዴት ነው ኮሙኒኬት ያደረጉት የሚል ጥረት ይደረጋል ብዙ ፕሮፖዝ የሚደረጉ ሐሳቦች አሉ አትሊስት ግን አሁን ባወራ ነው አውድ ዳኒ እንዳለው ያንንም የዘፍጥረቱን መልአክት ሲል ወደዛ ሊሆን ይችላል ግን ያው ኦብዘርቭ ያረጋሉ የሚለው እዚህ ክፍል ላይ ብቻ አይደለም የተመሰረተው ሌሎችንም ውስጥ ነው ስለዚህ በቃ በዚህ ነው ምን ሆነ አስቸጋሪ ሆነም ቀድም ብያለሁ እግዚአብሔር በሰማይ ነው እኛ በመድር ነን ከፍለን ነው የምናቀው በድንግዝግዝ ነው የምናየው እጅግ በጣም ጥቂት ነው የምናየው አንድ ቀን ጌታ ሲገለጥ ለዚህ ጥያቄ መልስ እናገኝ ይሆናል ጥያቄያችሁ ካልጠፋባችሁ ያኔ ጻፉት ጸልየን እንጨርሳለን አምላካችን እግዚአብሔር ሆይ እናመሰግናለን በእውነት አስደናቂ አምላክ ነህ ለመላእክት ያልተገለጠ ፍቅር ለመላእክት ያልተሰጠ መስዋዕትነት ለመላእክት ያልተሰጠ ያንተ ውድ ልጅነት ለኛ ስለተሰጠ ለደካሞች ለምስኪኖች ለተናቁ ለሚሞቱ ለሚራቡ ለሚታመሙ አቅም ለሚያንሳቸው ራሳቸውን ለማይቀበሉ ለተጎሳቆሉ ለሚያምሩ ለማያምሩ ሰው ሞገስ በሰው ዘንድ ሞገስ ላላቸው በሰው ዘንድ ሞገስ ለሌላቸው ለተማሩ ላልተማሩ ለድሃው ለሀብታሙ ለሰው ዘር ሁሉ ፍቅር ስለተገለጠ እናመሰግናለን ታላቁ እግዚአብሔር ስለ ፍጥረትህ እንኳን በቅጡ ለመረዳት የተቸገርንልህ እግዚአብሔር በልባችን ጓዳ ስለገባ ያንተ ልጆች ሆነን ከኛ ጋር ስለምትኖር ቤተሰብ ስለሆነን እናመሰግናለን የተደረገልንን ታላቅ ቸርነት እንዳንረሳ እንዴት እንዳቀረብከን እንዴት እንዳስጠጋህን በማወቅ በትህትና ራሳችንን ላንተ ያስገዛን እንድንኖርልህ አስችለን በጸጋ ሁሉ እንደሚቻል እናውቃለን በጸጋ የማይቻል ነገር እንደሌለ እናውቃለን ምንም ነገር ያለ ጸጋ እንደማይሆን እናውቃለን ጌታ ሆይ እያደነቅንህ እንድንከተልህ እየተገረምን እንድንከተልህ እያመለክን እንድንከተልህ እርዳን የትምህርት ጊዜያችን እንደ ሁሉ ጊዜው እስካሁን እንደረዳህን ዘመናችንን ሁሉ በሚኖረን ትምህርት እንድትረዳን እንድታግዘን እንጸልያለን ይሄ የቃል ማዕድ እንዳይቋረጥ ሰዎችን እንድታስነሳልን የሚያግዙን የሚያስተምሩን ሰዎች እንዲመጡ ጌታ ሁሉ ነገር አንተ ማስተካከል እንደምትችል እናውቃለን ያንተ ስራ ነው ያንተ ቤት ነው ቃሉ ያንተ ነው ህዝቡ ያንተ ነው ሁሉ ያንተ ነውና እየበረታች ቤተክርስቲያን በዚህ ነገር ጡንቻ ያወጣች ይበልጥ እየፈረጠመች በትምርት ጉዳይ እንድትሄድ ሁሉን ነገር አንተ አብጅልን የሚማሩ የሚተጉ ተጠምተው የሚመጡ ተማሪዎች የሚተጉ ለማስተማር ደግሞ የሚጠሙ አገልጋዮች አቀም ያላቸው ልባቸው የተከፈተ በመንፈስ ቃልህን ለአስተማሪም ለተማሪም እየገለጥ ታላላቅ ሰራዊት ከዚህ መካከል እንድታስነሳ እንጸልያለን የምንሟሟቅ ብቻ ሳይሆን ደስ እያለን ምንሄድ ብቻ ሳይሆን ይበልጥ ደግሞ ይህንን የቃልን ክብር ለሌሎች ለመግለጥ ጌታዊ ለመረዳት አንተን በቃል ውስጥ ለማግኘት ቃልህን በህይወታችን ለማንገስ የምንተጋ ሰዎች እንድታደርገን እንጸልያለን ክብር ሁሉ ላንተ ይሁን አሜን በጌታ በኢየሱስ ክርስቶስ ስም አሜን